Voice of America.
አፍሪካ በጋዜጦች ሰኞው ፕሮግራማችን ለአፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዛሬው ቅንብራችን የተለያዩ ጋዜጦች የኢትዮጵያንና የኤርትራን የሰላም ስምምነት አስመልክቶ በዘገቡት ላይ ያተኩራል። በሌላ በኩል ደግሞ ኢትዮጵያ ሰፊ የነዳጅና የጋዝ አምራች ግግሮች እንዳሏት ተዘግቧል።
የብሪታንያ ዜና ስርጭት ኮርፖሬሽን ቢቢሲ የኢትዮጵያ አየር መንገድ ወደ ኤርትራ ታሪካዊ በረራ ማድረጉን ዘግቧል። ከ20 ዓመታት በኋላ ለመጀመሪያ ጊዜ በተደረገው የንግድ አውሮፕላን በረራ የጽጌረዳ አበባና ሻምፓን ለተሳፋሪዎች እንደቀረበላቸው ዘገባው አክሏል። የጦርነቱ ሁኔታ ካበቃ በኋላ የሰላም ወፍ ወደ ኤርትራ በረረች ሲል የኢትዮጵያ አየር መንገድ አብስሯል። የበረራው ተፈላጊነት ከፍተኛ ስለነበረ ሁለተኛው በረራ ከ15 ደቂቃ በኋላ ወደ ኢትዮጵያ መመለሱን አጃንስ ፍራንስ ፕሬስ የዜና አገልግሎት ጠቁሟል።
ብሉምበርግ የዜና አገልግሎት ደግሞ ኢትዮጵያና ኤርትራ መሪዎች የሰላሙን ስምምነት ለመጠበቅ ቃል መግባታቸውን ገልጿል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ወታደራዊ ኃይልን ከድንበር አካባቢዎች ለማስወጣት መመሪያ በሚጠባበቅበት በሆነ ወቅት የሰላሙን ውል ለማሰናከል በሚሞክሩ ወገኖች ላይ እርምጃ ወስዳለሁ ማለታቸውን ፕሬዝዳንት ኢሳያስም የሰላም ስምምነቱን ለመጠበቅ ሁለቱም ሀገሮች ተባብረው ይሰራሉ ማለታቸውን ብሉምበርግ ዜና አገልግሎት ጠቅሷል።
ከኤርትራ ጋር በሚዋሰኑ ድንበሮች ላይ ያለው የኢትዮጵያ ወታደራዊ ኃይል ከአካባቢው ለመውጣት ቃል መግባቱን ምክትል ኤታማዦር ሹም ብርሃኑ ጁላ መናገራቸውን ባለስልጣኑ መጀመሪያ ላይ ከኤርትራ ወደ ኢትዮጵያ መጥተው ከነበሩት ሉካን ጋር በተደረገው ንግግር መገኘታቸውን ብሉምበርግ የዜና አገልግሎት ጠቁሟል። ወታደራዊ ኃይሎችን በትግራይና አፋር ክልል ካሉት ድንበሮች የማስወጣት ውሳኔ የመንግስት እንጂ የወታደራዊ ኃይሉ አይደለም። የኢትዮጵያ መንግስት ከኤርትራ መንግስት ጋር ተነጋግሮ ወታደራዊ ኃይሉን ለማስወጣት ተወሰነ፣ ወታደራዊው ኃይል ይወጣል ሲሉ የወታደራዊ እንቅስቃሴን የሚመሩት ምክትል ኤታማጆር ሹም መናገራቸውን አዲስ ዘመን ጋዜጣ መዘገቡን ብሉምበርግ የዜና አገልግሎት ጠቅሷል።
የፈረንሳይ ዜና አገልግሎት በበኩሉ ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ጉብኝታቸው ወቅት የኤርትራን ኤምባሲ በአዲስ መልክ በከፈቱበት ወቅት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኤምባሲውን ቁልፍ ማስረከባቸውን የዜናው አገልግሎት ጠቅሷል። ፕሬዝዳንት ኢሳያስ በኤምባሲው የኤርትራን ባንዲራ ሲሰቅሉ በኢትዮጵያ ብሮድካስቲንግ ኮርፖሬሽን መታየታቸውን ዘገባው አውስቷል። በኤምባሲው ያሉት እቃዎች ሳይነኩ እንዳሉ የተቀመጡና በአቧራ የተሞሉ መሆናቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጠቅሷል ይላል ኤኤፍፒ።
የ71 ዓመት ዕድሜው ፕሬዝዳንት የኤርትራ ኤምባሲን ከከፈቱ በኋላ ወደ ሀገራቸው መመለሳቸውን ዘገባው አውስቷል። አምነስቲ ኢንተርናሽናል የሰብአዊ መብት ተሟጋች ቡድን የሰላም መምጣት በዓለም ደረጃ እጅግ በጣም ከተገለሉት አገሮች አንዷ በሆነችው ኤርትራ ለውጥ እንዲያመጣ ሊያመቻች ይችላል ማለቱን ዘገባው ጠቅሷል። በኢትዮጵያና በኤርትራ መካከል የተካሄደው ውጊያ ካበቃ በኋላ ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ሊደቀንባቸው የሚችል የጦርነት አደጋን፣ ገደብ የሌለው ወታደራዊ አገልግሎትን ያካተቱ ጨቋኝ ፖሊሲዎችን ለማውጣት ተጠቅመውበታል ይላል የፈረንሳዩ ዜና አገልግሎት።
የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ በኢትዮጵያና በኤርትራ መካከል ስለተደረገው የሰላም ስምምነት ሲዘግብ በአፍሪካ ቀንድ ጉዳይ ላይ የሚያተኩሩ የፖለቲካ ተንታኝ አቶ ሃሌሉያ ሉሌ ያሉትን አስፍሯል። ሁለቱም ሀገሮች ጦርነት ወይም ሰላም አልባ በሆነ ሁኔታ መቀጠል እንደማይችሉና እንደማያዋጣቸው እየተገነዘቡ መጥቷል። ኤርትራ ከምዕራቡ ዓለምና ከአረብ ሀገሮች ጋር ያላት ግንኙነት እየተሻሻለ በመምጣቱ ከበፊቱ በተሻለ ሁኔታ ዝግጁነት ማሳየቷን ገልጸዋል። በኢትዮጵያ በኩል ደግሞ የዶክተር አብይ ስልጣን ላይ መውጣትና ከኤርትራ ጋር ጦርነት ካካሄደው ፓርቲ የማፈንገጥ ዝንባሌ ማሳየታቸው ከአጣብቅኝ ሁኔታ ለመውጣት ማመቻቸቱን አቶ ሃሌሉያ ማስገንዘባቸውን ጋዜጣው አውስቷል።
ኤርትራ ላለፉት 20 ዓመታት ከኢትዮጵያ ጋር በነበራት የጦርነት ሁኔታ ላይ በማተኮር በወታደራዊ ኃይሏ ላይ ከፍተኛ ወጪ ስታደርግ ቆይታለች። ገደብ የሌለው ወታደራዊ አገልግሎትን ደንግጋ ኖራለች። በዚህ ምክንያትም በመቶ ሺዎች የሚቆጠሩ ኤርትራውያን ከሀገራቸው ለመሰደድ ተገደዋል። አቶ ሃሌሉያ ሉሌ አያይዘውም ለጦርነት ምክንያት የሆኑት ግዛቶችን የመመለሱና እዛ የሚኖሩ ሰዎች እጣ ምን እንደሚሆን ገና መፈታት ያለበት ውስብስብ ጉዳይ መሆኑን ሳያስገነዘቡ እንዳላለፉ ዘገባው ጠቁሟል።
የሁለቱ ሀገሮች የጠላታዊነት ድባብ ማክሰም ኤርትራ ውስጥ ያለውን የወታደራዊ አገልግሎት ማቆም ብቻ ሳይሆን በታገደው የሀገሪቱ ህገ መንግስት ላይ በሰፈረው መሰረት ወደ ዲሞክራሲያዊ አሰራር የመመለስ ሁኔታ ሊያስከትል እንደሚችል አቶ ሃሌሉያ መግለጻቸውን፣ ስር ነቀል ለውጥ ይኖራል ባይባልም አንዳንድ መሻሻሎች ሊኖሩ እንደሚችሉ መተንበያቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ አስነብቧል።
ኢነርጂ ሶርስስ የተባለው ስለ ሳይንስና ቴክኖሎጂ ጽሁፎችን የሚያቀርብ መጽሔት ደግሞ ኢትዮጵያ በተለያዩ ክፍሎቿ ኬሮጂን የተባለ ነዳጅ ዘይትና የተፈጥሮ ጋዝ ለማምረት የሚያስችል ንጥረ ነገርን ያቀፉ አለቶች በብዛት እንዳለው አጠቁሟል። የኢትዮጵያ ኦይል ሼል የተባለው የነዳጅ ዘይት መሰረት አነስተኛ የሰልፈር ይዘት እንዳለውና ኦርጋኒክ ይዘቱ ከ55 እስከ 60% ድረስ የሚሄድ በመሆኑ ነዳጅ ዘይት ከሚገኝባቸው የአለት ግግሮች ጥራት ምክንያት ምርጥ ነው ሊባል እንደሚችል መጽሔቱ ገልጿል። ኢትዮጵያ ውስጥ የሚካሄደው የነዳጅ ዘይትና የተፈጥሮ ጋዝ አሰሳ እየተፋጠነ መሆኑንም አውስቷል።
በምዕራብና በደቡብ ምዕራብ እንዲሁም በማዕከላዊ ሰሜን ምስራቅ ኢትዮጵያ የተገኙ የነዳጅ ዘይት መሰረት ያላቸው ግግር አለቶች ከ400 እስከ 800 ሜትር የሚሆን ውፍረት እንዳላቸው ጽሑፉ ያስረዳል። በተለያዩ የኢትዮጵያ ክፍሎች ከ653 ሚሊዮን እስከ 1 ቢሊዮን ቶን ሊሆን የሚችል የነዳጅ ዘይት አለቶች ግግር እንዳለ ጽሑፉ ገልጿል። አንዳንድ ጥናቶች ደግሞ በትግራይ ክልል ብቻ 1 ትሪሊዮን በርሜል የነዳጅ ዘይት ሼል ሊያመርት የሚችል 3.89 ቢሊዮን ቶኖች የነዳጅ ዘይት አለት ግግር እንዳለ አመልክቷል ይላል ኢነርጂ ሶርስስ ላይ የወጣው የጥናት ጽሑፍ።
ኢትዮጵያ በአብዛኛዎቹ የግዛቷ ክፍሎች ነዳጅ ዘይት ሊገኝበት የሚችል የአለት ግግር ጥሪት አላት። በተለይም ትግራይ ክልል ግን ግዙፍ የነዳጅ ዘይት ግግር አለቶች አላት ይላል ጽሑፉ። በትግራይ ክልል ያለውን የነዳጅ ዘይት ሊያመርት የሚችለውን የአለት ግግር መጠን ለማወቅ ለአጭር ጊዜ የተደረገው አሰሳ በአዲግራት የአሸዋ አለት ግግር ሰፊ የነዳጅ ዘይት አምራች መሰረት መገኘቱን ጽሑፉ አውስቷል። አብዛኛዎቹ የትግራይ ክልል የነዳጅ አምራች ግግሮች በአሸዋው አለት ስብርባሪ የተሸፈኑ ሲሆን ብዘት፣ ዳጋ አርቢ፣ ነብለትና አጥቢ ላይ ግን ተጋልጠው እንደሚታዩ የጥናቱ ጽሑፍ አውስቷል። በክልሉ ገና ለእይታ ያልተጋለጡ በርካታ የነዳጅ ዘይትና የጋዝ ጥሪቶች እንዳሉ ጽሑፉ ገልጿል።
ኢነርጂ ሶርስስ የተባለው መጽሔት ላይ የወጣው ጽሑፍ አያይዞም የኢትዮጵያ መንግስት የውጭ ምንዛሪ አቅርቦትን ለማስፋት እንዲረዳው ለዚህ ጥሪት ትኩረት በመስጠት የነዳጅ ዘይት አምራች ግግሮች ፍለጋ ማካሄዱን እንዲጀምር ይመክራል። ኢትዮጵያ ውስጥ ነዳጅ ዘይት አምራች ግግሮች እንዳሉ ለማወቅ የተቻለው እንደ አውሮፓ አቆጣጠር ከ1950ዎቹ ዓመታት አንስቶ መሆኑን ጽሑፉ ሳያወሳ አላለፈም። አድማጮች፣ የዛሬው አፍሪካ በጋዜጣ ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ አሁን ውይይት።